መነሻ ሐሳቤን ማደርገው በትንቢተ ኢሳይያስ ምዕራፍ 11 ከ1 እስከ 5 ያለውን ቃል አነባለሁ። ከዛ በኋላ እንጸልያለን። ከእሴይ ግንድ በትር ይወጣል፣ ከሱም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትንና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮ እንደምትሰማም አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። የእግዚአብሔር ስም ብሩክ ይሁን። በዘመናት መካከል ከፍ ብለህ ያለ አባታችን አምላካችን የእስራኤል ቅዱስ እግዚአብሔር ስም ብሩክ ይሁን። ዛሬም ደግሞ በፊት አለን የእስራኤል ቅዱስ እግዚአብሔር ሆይ፣ እባክህ ሰማያት ይከፈቱ። ሴቶችና ወንዶች ልጆችን የእስራኤል ቅዱስ እግዚአብሔር ሆይ፣ ካንተ የተነሳ ተምረን ሕይወታችንን ቻሌንጅ ማድረግ እንድንችል፣ ነገራችንን ቻሌንጅ ማድረግ እንድንችል እግዚአብሔር ሆይ፣ በዚህ ቃልና እውነት ውስጥ አምላኬ ሆይ እኔን እንድትሰራ ብዙዎችን በዚህ ቤተ ክርስቲያን መካከል ያሉትን ሴቶችንና ወንዶችን አምላኬ ሆይ እባክህ መንፈስ እንዲያገኘን መንፈስህ እንዲያገኘንና ሕይወታችንን እንድትመራው እንድታቀናው በኢየሱስ ስም እንጸልያለን። የሰማያት ደጆች ሲከፈቱ የእስራኤል ቅዱስ እግዚአብሔር ሆይ የጨለመው መንግስት ጉልበትና ኃይል በዚህ ቦታና በዚህ ስፍራ አምላኬ ሆይ ዘንዶ የክፉ ኃይል ጉልበት እንዳይኖረው አቅም እንዳይኖረው አምላኬ ሆይ እያንዳንዳችን ከቃል የተነሳ ማንነታችንን ቻሌንጅ ማድረግ እንድንችል፣ ሕይወታችንን ቻሌንጅ ማድረግ እንድንችል፣ ነገራችንን ቻሌንጅ ማድረግ እንድንችል እንድታግዘን በኢየሱስ ስም እንጸልያለን። በነገር ሁሉ ስም ብሩክ ይሁን። እናመሰግናለን በኢየሱስ ስም። እንግዲህ ይሄ ቃል ብዙዎቻችሁ የምታውቁት ቃል ነው። በተለይ እንግዲህ በዚህ ቃል ትንቢት የተደረገለት ክርስቶስ ኢየሱስ ነው አይደል? ከእሴይ ግንድ የሚወጣው በትር በብዙ በእንደዚህ በለመለሙ ቁጥቋጦ የሚያድገው የሚወጣውና ሌሎችን የሚለውጠው አምላክ ኢየሱስ ነው። ነገር ግን ዛሬ ስለ ኢየሱስ ላወራ አይደለም ያሰብኩት። በዚህ እውነት ውስጥ ባለፈው ወንድማችን ፈቃዱ እዚህ በመጣ ጊዜ ሁላችንን ብዙ ቻሌንጅ ያደረገንን ነገር አንስቷል። እዚህ ውስጥ ብዙ አባቶች አለን፣ ብዙ እናቶች አለን፣ ወንድሞች እህቶች አለን። በእነዚህ ሀሳቦች እዚህ ውስጥ ያለን መልካም እናቶች መማር ያለብንን መልካም አባቶች መማር ያለብንን እንዲሁም ልጆች መማር ያለብንን ነገር ለማየት እሞክራለሁ። ለመዳሰስ እና በሕይወታቸው ቻሌንጅ የተደረጉ ሰዎችን ምሳሌ ላደርግ እሞክራለሁ። እንደ ርዕስ ያሰብኩት ነገር ራሳችንን ሁሉን ለሚያስገዛው መንፈስ ማብቃት ወይም ማዘጋጀት ብዬ ነው ራሴን ቻሌንጅ ያደረጉ ራሳችንን ሁሉን ለሚያስገዛው መንፈስ ማብቃትና ማዘጋጀት እንድንችል ዛሬ በጨለማው ዘመን ወይንም ደግሞ በብሉይ ኪዳን ተብሎ በሚባለው ዘመን ውስጥ ሕይወታቸውን ቻሌንጅ ያደረጉ፣ ምክንያቱም እኛ በአዲስ ኪዳን ውስጥ ያለን ሰዎች ነን። ነገር ግን በብሉይ ኪዳን ብዙ ያልተነገረላቸው ብዙ ያልተዘመረላቸው ነገር ግን ሕይወታቸውን በተለይ እነዚህ በተዘረዘሩ መንፈሶች ውስጥ ሆነው ማንነታቸውን ቻሌንጅ ያደረጉ ሰዎችን ለማየት እንሞክራለን። እንግዲህ ይሄ የትንቢተ ኢሳይያስ ምዕራፍ 11ን ስንመለከት ብዙ አስደናቂ የመንፈስ ጥያቄዎችን አንስቷል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትንና እግዚአብሔርን የመፍራት መንፈስ ያርፍበታል። በዚህ እውነት የተፈተኑ በዚህ እውነት ራሳቸውን እና ቤታቸውን ቻሌንጅ ያደረጉ ሰዎችን ለማየት እንሞክራለን። እነዚህ ሰዎች በሕይወታቸው ሲፈተኑ ቀጥሎ ሲገልጽ ቅድም እንዳያችሁት እግዚአብሔርን በመፍራት ደስታውን ያያል። ዓይኑ እንደምታይ አይፈርድም፣ ጆሮ እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል እያለ ይዘረዝራል። ለዚህ ምሳሌና ለዚህ አስደናቂ ሕይወት ከብሉይ በጣም ልክ እንደኛ እንደ ሰው የተፈተኑና አስደናቂ የሆነውን የጥበብን መንፈስ፣ የማስተዋልን መንፈስ፣ የምክርና የኃይልን መንፈስ የተቀበሉ ሰዎች እነማን ናቸው? ወይንም ደግሞ እኔን እንደ ግለሰብ ሌሎቻችሁን እንደ ግለሰብ ቻሌንጅ ሊያደርግ የሚችል ነገር በሕይወቴ ይጠቅማሉ ብዬ ያልኳቸውን ለማንሳት እሞክራለሁ። በመጀመሪያ በጥበብና በማስተዋል መንፈስ ውስጥ ሆኜ ብዙ ያልተነገረላቸው ወይም ደግሞ በትንሽ ሁኔታ ትንንሽ ነገር የሚነገርላቸው አንድ ወንድና አንድ ሴት ለማንሳት እሞክራለሁ። ለማንሳት የማስበው በጥበብና በትልቅ ማስተዋል መንፈስ ውስጥ የነበረ ሰው ከወንድ ሕይወቴን ቻሌንጅ ያደረገ ማንነቴን የእግዚአብሔር መንፈስ በሕይወቴ ውስጥ ማለፍ እንዲችል ቻሌንጅ ያደረገኝ ለዛሬ እንድንማር ያሰብኩት ሰው ምሳሌ አድርጌ ኢዮብን ነው እንዳነሳ እግዚአብሔር በውስጥ ያስቀምጠው። መጽሐፈ ኢዮብ ምዕራፍ 1-42 ብንመለከት እንግዲህ የኢዮብን ታሪክ ብዙዎቻችን ደጋግመን አነበነዋል፣ ብዙዎቻችን ተሰብከነዋል፣ ሰምተነዋል። ኢዮብ እጅግ የሚያስገርም በዛ በጨለማ ዘመን እግዚአብሔርን በእንደዛ ሁኔታ ሙጥኝ ብሎ ሕይወቱን ቻሌንጅ ያደረገ ሰው። ኢዮብ ከምዕራፍ 1 ቅድም እስከ 42 ያለውን ብንመለከት ብያቸዋለሁ። ስለ ኢዮብ ማንነት ምዕራፍ 1 እና ስለ እግዚአብሔርና ስለ ኢዮብ ማንነት ምዕራፍ 42 ላይ ብዙ ንግግሮችን እንመለከታለን። ከሁለት ጀምሮ እስከ 42 ያሉት በአብዛኛዎቹ ንግግሮች ናቸው። ነገር ግን ኢዮብ በጣም የሚገርም ሰው ነው። ኢዮብ በምዕራፍ 1 መጽሐፈ ኢዮብ ምዕራፍ 1 ብንመለከት የሐሳቡ ወይም የሙግቱ መነሻ ምንድን ነው ብለን ስናይ እግዚአብሔርና ሰይጣን ምን ገጠሙ ይላል። ክርክር በማያገባው በሰላም ቁጭ ብሎ ባለ ሰውዬ ጉዳይ ላይ ምን ገጠሙ? ሙግት ገጠሙ ይላል። ሙግቱ ምንድነው? ሰይጣን ምን አለ? ዓለምን ሁሉ ምን አልኳት ያለ? ዞርኳት። ምክንያቱም ሰይጣን በዛ ጊዜ በእግዚአብሔር መንግስት ውስጥ ቆሞ ንግግር የሚያደርግ ሰው ነበር። ዓለምን ሁሉ ዞርኳት። ሲለው እግዚአብሔር ለሰይጣን ምንድን ነው ያለው? እነሆ ታማኝና ጻድቅ የሆነውን ልጄን ምዕራፍ አንድ አነቡት። ኢዮብ ምዕራፍ አንድ ልጄን ኢዮብን ምን ብለዋል? አይተኸዋል ወይ? አላየሁትም አለን? አይቼዋል። ነገር ግን አንተ ምን ስለሆንክለት ነው? አጥር ከለላ ስለሆንክለት ነው እንጂ ኢዮብ የሚባል ሰውዬ ይሄንን አጥርና ከለላ ብትወስድበት ምን ይልሃል? ይሰድብሃል። አስቡት እንግዲህ ኢዮብ ያለፈበትን መከራ። አም ዴርሊ ሴ በዚህ ዘመን ማንም ያልፋል ብዬ አላስብ፣ ማንም አይችልም። ግን ኢዮብ በዛ በጨለማ ዘመን በብሉይ ዘመን ሊያው ለኢዮብ ድንቅ ሙግትና መከራን ያቀረቡ ማን ነው? እግዚአብሔር። ታማኝ ጻድቅ ልጄ ኢዮብን አይተኸዋል? በሕይወታቸው የሆነውን ወይም በሕይወቱ የሆነውን ታውቃላችሁ። እግዚአብሔር ለሰይጣን ብዙ ከለላዎችን አነሳለን። ከምኑ በቀር ብሎ ከነብሱ በቀር። አቤት በኢዮብ ፈተና ውስጥ ብዙ ሰዎች ታዩ። ኢዮብ አስደናቂነቱና አስገራሚ ፐርሰናሊቲው መጽሐፍ ቅዱስ እንደሚለው በየቀኑ ምን የሚያደርግ ሰው? መስዋዕት የሚያደርግ ሰው። ሊያውም ለራሱ ብቻ አይደለም፣ ለልጆቹ፣ ለቤተሰቡ፣ ለአጠቃላይ በሕይወቱ የሆነውስ ነገር ምንድን ነው? ሶስቱ ጓደኞቹ እንምከረው፣ እናጽናናው ብለው መጥተው ማጽናናት ቻሉ እንዴ? እዚህ ጋር ጓደኞቹና ሚስቱ በሕይወታቸው ተአምር ታየ። ተቸገሩ። እውነት ነው፣ በቤታችንም ይሄ እንደዚህ አይነት ነገር ቢመጣ ፕራክቲካሊ እንቸገራለን። ያነሱበት ሀሳብ ሳይታወቅ እግዚአብሔርን ምን በድል ምን ብለ እንደሆነ በድለ እንደሆነ ተመልከታል። ኢዮብ አስደናቂ ሰው። እንግዲህ በዚህ ፈተና ወቅት ለእህቶች ቻሌንጅ የሚያደርግ ኢዮብ እንደ ወንድ እንግዲህ መልካም ምሳሌ ነበር። አምላኬን ምን አልለው ማለት አልተወው። ስለ ጥያቄ ስለ ክርክሬ እንደውም ብችል ምን እለዋለሁ አለ፣ እሞግተዋለሁ አለ። እግዚአብሔር ተገኘ አልተገኘ? Just go and read 42. ተገኘ። እግዚአብሔር ለክርክሩ ሲመጣ ምንድነው ያለው? ዮብ ወገብን ታጠቅ ተነስ። ኦኬ ስለ ክርክሬ ብለ የለ ለስ ቻሌንጅ አለ። ራሳችንን ቻሌንጅ እሺ ቻሌንጅ አድርገን ይሄው መጥቻለሁ አለ። ሰማይን ስፈጥር ኳክብትን እንደ ልብ ሳስገባ ሳስወጣ ስመራ አሪው ዘ አዮም ምን አለ? ወይኔ አምላክ ያለ ተመጨረሻ ላይ ወይኔ አንተ እውነተኛና ምንድን አለ? ጻድቅ አምላክ ነህ። በኔ ህይወት ላይ የወደደው ማድረግ የምትችል ምንድን ነህ ካለ ጌታ ነህ ካለ አይ እዮብ በዚህ ጊዜ በዚህ ወቅት ቀደም እንዳልኳችሁ እንደ ሰው ሚስት ተፈትናለች አልተፈተነችም? ተፈትናለች። በትሺፌልድ ጓደኞች ተፈትነዋል አልተፈተኑም? ተፈትነዋል። ሺፌልድ ምክንያቱም ያ የሆነው ለምንድን ነው? እውነተኛ የሆነውን የራሳቸውን ማንነት ማየት ስላለባቸው ነበር። እግዚአብሔር በማስተዋል ድንቅ በጨለማ ዘመን እንደዛ ራሱን በገል ያከከ ሰውዬ ምሳሌ ድንቅ አባት ድንቅ ምሳሌ የሚሆን ወንድ የተተወልን ማን ነው? ኢዮብ። በዚህ ማስተዋል ውስጥ ደግሞ ድንቅ ምሳሌ የምትሆን በብሉይ ኪዳን ብዙም ያልተነገረላት ሁለት ኦፖዚት ኮንትራዲክት የሚያደርግ ማንነት ያላቸው ባልሚስት እያደረኩ ነው መናግራችሁ። ያልተነገረላትና ብዙ ድንቅን ገን ያደረገች ደግሞ ሌላ ሴት በመጽሐፍ ቅዱስ እንመለከታለን። እጅግ በጣም በጥበብና በማስተዋል መንፈስ ኤክሴል ያደረገች እዚህ ጋር በኢዮብ ህይወት ጓደኞችና ሚስቱ ምን ሲያደርጉ እንመለከታለን? ፌል ሲያደርጉ እንመለከታለን። ሌላ ደግሞ አስደናቂ ሴቶች አላችሁ አሉ። ይህንን ሀሳብ ከጥበብና ከማስተዋል ጋር ባነበው ደስ ይለኛል፣ ወይም ዲስፕሌይ ማድረግ ከተቻለ ደስ ይለኛል። አንደኛ ሳሙኤል ምዕራፍ 25 ላይ ያለች አንድ አስገራሚ ሴት ብዙዎቻችንም ማናስባት፣ ነገር ግን በሰው ሚዛን እንኳን እንደ ሴት ስትስታይ እጅግ በጣም ውብ የሆነች ያማረች ይሄ በኤክስተርናል ማንነት እንኳን እጅግ ቆንጆ የሆነች ሴት አለች። በአንደኛ ሳሙኤል ምዕራፍ 25 ላይ የምንመለከታት ያቺ ሴት ማናት? አቢግያ ትባላለች። የሴቶች ቁንጮ፣ የሴቶች አስተማሪ፣ መልካም ሚስትና አስደናቂ ሴት፣ የጥበብና የማስተዋል መዓት የወረደባት ሴት። አቢግያ በዚህ በአንደኛ ሳሙኤል ምዕራፍ 25 ላይ የእሷንም ታሪክ ብንመለከት አቢግያ ያገባችው ምን አይነት ሰው ነው ምትሉ፣ ናባል የሚባል ሀብታም ሰው ያገባች ሴት ናት። ናባል ምን አይነት ሰው ነው ምትሉ፣ መጽሐፍ ቅዱስ በስሞች ደረጃ በጣም አስከፊ ስም የሰጠው ባል ነው። ናባል እጅግ በጣም ምንድን ነው ይላል? ሀብታም ነው፣ ብለስድ ነው፣ በዌልዝ
ዌልዝ ብለን በሚነለው ካታጎሪ እጅግ በጣም ሀብታም ሰው ነው። ግን መጽሐፍ ቅዱስ ሲናገር ናባልን ምንድን ነው ይለዋል? ጅል ነው ይለዋል። አይገርምም? እንግዲህ እቺ በውበት ምሳሌ የምትሆን ለብዙ ሴቶች አሁን ባለንበት በዚህ ዘመን እንኳን ትሩሊ እንዴት ይሄንን ሰውዬ አገባችው ተብላ የምትባል ሴትዮ ያገባችው ግን ማንን ነው? ናባል ነው። ናባል መጽሐፍ ቅዱስ ሲናገር ጅል ብቻ አይደለም የሚለው፣ እጅግ በጣም ምንድን ነው ይለዋል? ባለጌ ሰው ነው ይለዋል። አይገርምም? እቺ ሴትዮ ምን አይነት ሴት ናት? ምን አይነት ጀግና ሴት ናት? የአቢጊያን ታሪክ ብትመለከቱ እጅግ ጊዜ ጠንቅቃ የምታውቅ በሕይወታችን መካከል ፈራጅ ዳኛ ማ እንደሆነ የምታውቅ ብራይት ማይንድ ያላት ሴት ናት። ግን እቺ ሴት ያገባችው ማንን ነው? ይህንን ባለጌ ተብሎ የሚባል ለሰው ልጅ ምሳሌ የማይሆን እረኞቹ ባሪያዎቹ ሳይቀር ምን የሚሉት ሰው? የሚፈሩት ሰው። ምክንያቱም ንግግሩ ምንድን ነው? ሰዎችን የሚሰብር ነው። አስቡት እንግዲህ ምን እንደተፈጠረ ብትመለከቱ በዚህ በአንደኛ ሳሙኤል 25 ላይ ጀግናው ዳዊት ያለምንም ቅድመ ሁኔታ፣ ያለምንም ረዳት፣ ያለምንም ጥያቄ ሳኦልን ተቀብቶ ስልጣኑን ለመረከብ ጊዜ ሳይጠብቅ ምናምንቴና ከመንግስት ጋር ወይም ካለው በተለያየ ሁኔታ ከፈረጠጡ 600 ሰዎች ጋር ጫካ ውስጥ የሚኖር ሰው ናባልን እጅግ በጣም መልካም ጊዜ፣ እጅግ በጣም ድንቅ የሚባል ጊዜ ላይ አስቡት እንግዲህ እነዚህ 600 ዳዊት ከነ ወታደሮቹ ወይም ከነ ግብረ አበሮቹ ምን ሊያደርግ ይችል ነበር? የናባልን በጎች እሱ በሚኖርበት ጫካ ውስጥ ይበላሉ፣ ይጠጣሉ፣ እንደፈለገ ይሆናሉ። ዳዊት ግን አብረውት ላሉት የዚህን ሰው ከብት አንድም ሰው በጎቹን አንድም ሰው እንዳይነካ ብሎ ታሪኩን ማየት ትችላላችሁ። ነገር ግን መልካም ቀን አንድ ቀን ይላል፣ አንድ መልካም ቀን ጠብቆ ናባል በጎቹን ምን በሚልበት በሚሸልትበት ምንድን ነው ቤተ መንግስታዊ የሆነ ግብዣን ባዘጋጀበት በዚያ ቀን ዳዊት 10 የሚሆኑ ረዳቶቹን ምን አደረገ? ሂዱና ምን በሉልኛል? እባካችሁ ከናባል በዚህ ቀን መልካም ግብዣን እያዘጋጀ ነውና ለህዝብና ለቤቴ የሚሆን ነገር ላክልኛለ። ታሪኩን ታውቁታላችሁ። ናባል ምንድን ያደረገው? እረኞቹንና ወይም ወታደሮቹንና የተላኩትን ሰዎች አዋርዶ ሊያውም ምን ብሎ ነው የላካ? ሽፍታ አይደል?
ከዚህ ሽፍታ ጋር ምን ግንኙነት አለ? Just go away. አቤት ዳዊት በወቅቱ ተናዶ ምን ሊያደርግ እንደነበር ታያላችሁ። ታሪኩንም እነግራችሁ ለምንድነው? ብዙ ነገር ስላለ አትሊስት ምሳሌ ያደረኳቸው ሁሉንም ለማናገር ፈልጌ ነው። ምን ተፈጠረ? ሚስት በተቻለ አቅም እጪ ውብ የሆነች ሴት ዳዊት ምን አደርጋለሁ አለ። እንግዲያውስ ይሄንን ምላሽ ናባል ሲሰጠው 400 ሰራዊቱን አስከትሎ ይላል 200ዎቹ ሚጠበቀውን አካባቢ እንዲጠብቁ አድርጎ ጓዙን አከታትሎ ምን አለ መጣ። የቤቱ ማለማሮች አገልጋዮች ግን ረኞቹ ለዚህ ላቢዲያ ሲነግሯት አቤት ውሳኔ አስደናቂ ሚስት ቶሎ ራሷን አዘጋጅታ የሚሆነውን ነገር አድርጋ እቤታችሁ ድግስ ሲኖር ታቁታላችሁ። ብዙ ሰው የሚጠመደው በድግሱ ላይ ነው አይደል? ሌላ ሰው ሪስፖንድ ለማድረግ ውጪ ወጣችሁ ብዙ አታደርጉ። ነገር ግን የሚመጣውን ቁጣ ቀድሞ ወረኞቹ ሲነግሯት ፍጹም አስተዋል የሞላባት ይቺ ሴት ፈጥና የወሰደችው እርምጃ የዳዊትን ልብ ያቀለጠ ማቅለጥ ብቻ አይደለም፣ ንግግራቸውና ግንኙነታቸው ለመጀመሪያ ጊዜ እንግዲህ እዛ ጫካ ውስጥ ተገናኝተው ዳዊትን ምን አለችው? እውነተኛ ዳኛ ፈራጅ አምላክ እግዚአብሔር ነው ያለ ጊዜው በአንድ ባለጌ በሆነ ሰው ምክንያት ዳዊትን እኮ ስታስቆመው ምንድን ነው ያለችው? እኔ ምኑ ነኝ ያለችው? ሚስቱ ነኝ፣ የናባል ሚስት ነኝ። ሶ ዋት ፎር ሚ ነው ያላት አይደል? ለእኔ ምን የምትሰው ምንድን ነው? አንተ እግዚአብሔር የቀባ ሰው ነህ። ቻሌንጅ ያደረገችው በዚህ ንግግር ነው። አንተ እግዚአብሔር የቀባ ሰው ነህ። አንድ ተራ ለሆነ ንግግር በዚህ ግንኙነት ውስጥ በስተት ያለ ጊዜ ሰይፍህን አንስተ ብዙ ሰው ያውም ዳዊት ምን ሆነ የመጣው አንዲት ወንድ በዚች ምሽት ማደር እንዳይችል ብሎ ነው የመጣው። ጠቅላላ ወንድ የተባለን አጠፋለሁ። ይቺ ድንቅ ሴት ግን የዚህን ሰውዬ የጦርነት እርምጃ ምን አለችው? ማስተዋል እንዲችል አደረገችው። ስለአንተ እግዚአብሔር የሚዋጋለ ሰው ነው። ድንቅ አምላክ ያለህ ሰው ነው። እግዚአብሔር የቀባህ ሰው ነው። How on earth? እንዴት ይህን ልታደርግ ትደፍራለህ? ስትለው ተረጋጋ። በዛም ብዙ ዲል አለ። እግዚአብሔር የሚፈርድ አምላክ ታያለ። አስቡት እንግዲህ ዳዊት ሊጨፈጭፍ በመጣ ጊዜ ቅድም ያልኳችሁ ይቺ ሴት በየቀኑ ከባሏ እንግዲህ ዱላ የምትጠግብ ሴት ናት። ብዙ ነገር የምታገኝ ሴት ናት። እፎይ እንደውም ተገላገልኩ አላለች። ምክንያቱም ዳዊት መጥቶ ወንድ የተባለውን ከጨረሰ አቢጊያ ምን ትሆናለች? ነጻ ትሆናለች? አትሆን። ነጻ ትሆናለች። ነገር ግን ዳዊትን ምን አለችው? ምን ይጠቅማል? ያንተ አምላክ ምን የሚል አምላክ? የሚዳኝ ጊዜን የሚያውቅ የሚፈርድ አምላክ ነው። ስለዚህ ታሪኩን ዲቴል አንብቡት። ዳዊት ተመለሰ፣ ሐሳቡን ቀየረ። በኋላም በዳዊት ህይወት ላይ ብዙ አስደናቂ ይቺ ሴት ያደረገች ሴት ናት። ናባል ሞተ። ዳዊት ይቺን ሴት አገባ፣ ተባረከ። አይገርማችሁ? ከዛ በፊት ሳኦልን ለመግደል ብዙ የሚያቅራራ የነበረው ዳዊት ይቺን ሴት ካገባ በኋላ ምን አደረገ? ተው። እግዚአብሔር በጊዜው ወደ ወንበር እስኪያመጣ ድረስ ምን በላለችው? ታገስ። በዳዊትና በቤቱ ላይ ብዙ ድንቅ ሆነ። አይብሉ ይኪዳል። በጥበብና በማስተዋል ምሳሌ የሚሆኑ ሁለት ሰዎች በዚህ በትንቢተ ኢሳያስ ላይ። ሌላው የምንመለከተው የምክርና የኃይል መንፈስ። አፕሊኬሽኑ ላይ ብቻ ነው እኔ በአዲስ ኪዳን ዛሬ የምመጣባችሁ። ምሳሌዎቼን ሁሉ ከብሉይ ኪዳን ነው አደርገው። የምክርና የኃይል መንፈስ። በምክር መንፈስ በመጽሐፍ ቅዱስ በመጥፎ ምክር የሚታወቀው ማን ነው? በብዙ ሰው እንደ ምሳሌ የሚነሳው ምክር አለ። በምክር በመጥፎ ምሳሌ የሚነሳው ማን ነው? አኪጦፌል። የአኪጦፌል ምክር ይባላል። የመጨረሻ ዳንጀረስ የሆነ ሰውን የሚሰብር አባትን ተስፋ የሚያስቆርጥ ጫካ የሚያስገባ ወገብ የሚሰብር መጥፎ ምክር በመምከር የሚታወቅ አኪጦፌል ነው። ነገር ግን ዛሬ አኪጦፌልን አይደለም የምናየው፣ እሱ በመጥፎ ምክር የሚታወቅ። ዛሬ ብዙዎቻችሁ፣ አንዳንዶቻችሁ አማት የሆናችሁ ሰዎች ድንቅ ምክር በመምከር የሚታወቅ ሌላ ሰው ልነግራችሁ ነው ማስበው። ብዙ ጊዜ በመጽሐፍ ቅዱስ የማይነገርለት የሙሴ አማት የሆነ ሰው ማንን እናገኛለን? ዮቶርን እናገኛለን። በዘጸአት ምዕራፍ 18 ላይ ስለ ዮቶር ብንመለከት ዮቶር ሙሴን አማቱን ለመጎብኘት ምን አለ ይላል? መጣ። ዮቶር አማቱን ሊጎበኝ ሲመጣ ሙሴ ቀኑን ሙሉ ይላል አይደለ መጽሐፍ ቅዱስ፣ ቀኑን ሙሉ ጊዜውን የሚያባክነው በምንድን ነው? በፍርድ። አስቡት፣ እግዚአብሔር የሾመው ሰው ነው። ነገር ግን ቀኑን ሙሉ ሙሴ ጊዜውን የሚያባክነው ከጥቃቅን ይላል እስከ ትላልቅ ውሳኔዎችን ቁጭ ብሎ ሲፈርድ ይውላል ይላል። አስደናቂ ምክር። ማሰጠው አማቱ ዮቶር ሰጠው ይላል። አስደናቂ ምክር። ዛሬ በእኛ መካከል ቅድም አባቶች አለን ብያለሁ፣ እናቶች አለን ብያለሁ፣ ደግሞ አማች የሆናችሁ ሰዎች በምክራችሁ ማሳረፍ እንድትችሉ። ዮቶር ሙሴን ምን አለው ይላል? አሳረፈው። የሰጠው ምክር ድንቅ ምክር ነው። ያ ምክር ምንድን ነው? ዝም ብለህ ቀኑን ሙሉ ጊዜን እንዳታሳልፍ እንደ ሊደር ችግሮቹን ከትንንሽ ችግሮች እስከ ትልልቅ መወሰን የሚችሉ ማድረግ የሚችሉ መፍታት የሚችሉ ሰዎችን አዘጋጅ። አዜ ሊደር ከፋፍል። ያንን ካደረግክ በኋላ አንተ ጋር ምን አይነት ምክር ይምጣል? ከባድ ምክር፣ ጊዜ የሚፈልግ ወይም ደግሞ የሰዎችን ሕይወት ሊወስን የሚችል ምክር ብቻ ወደ አንተ ይመጣል። አስደናቂ ምክር። የምክር መንፈስ ከምክር መንፈስ ጋር ተያይዞ የተገለጸው የኃይል መንፈስ ይሄ ትንቢተ ኢሳያስ በጣም ህይወታችንን ቻሌንጅ የሚያደርግ ነው። የኃይል መንፈስ የኃይል መንፈስን ከዚህ በፊትም ባለፈው አገልግሎትም ሳገለግል ቆሜ ተናግሬያለሁ። ብዙዎቹ አገልጋዮች ብዙ ተብሎላችኋል። በጣም የሚደንቀኝ የኃይል መንፈስ ያለምንም መከልከል በእጆቹ መካከል በአገልግሎቱ መካከል የሚሰራ ድንቅ አገልጋይ እኔ ህይወቴን በጣም ብዙ ጊዜ ቻሌንጅ ያደረገኝ ሰው ኤልሳ በጨለማ ዘመን ብያችኋል። በጨለማ ዘመን የእግዚአብሔር መንፈስ የኃይል መንፈስ በውስጡ ያለፈ ድንቅ አገልጋይ ስለሆነ ኤልሳ ሁለተኛ ነገሥት ከምዕራፍ 2 እስከ 8 ብንመለከት ኤልሳ ከሰው አይምሮ የሰው ልጅ ሊያደርገው በዛ በጨለማ ዘመን ሊደረጉ የማይችሉ ከሰው አይምሮ በላይ የሆኑ ድንቅ ተአምራትን ከኤልያስ በኋላ ተቀብሎ ያደረገ ጀግና ነቢይ። የኤልሳን ታሪክ ብታነቡለት መጎናጸፊያውን ከማን የወሰደ ሰው ነው? ከኤልያስ የተቀበለ ሰው ነው። ኤልያስ መጨረሻ ያደረገውን አገልግሎት የኤልሳ አገልግሎቱ መጀመሪያ ነው። ነገር ግን በኤልሳ ህይወት ውስጥ እኔ በጣም ብዙ በዚህ ከሁለት እስከ ስምንት ያሉትን ነገሮች ብትመለከቱ ኤልሳ እጅግ በጣም አስደናቂ የሆነ የእግዚአብሔር ሐሳብና የኃይል መንፈስ በውስጡ ያለፈበት ሰው ነው። ያን የሞተው ልጅ እንዴት እንዳስነሳ እናውቃለን። በሰማርያ የማይሸመት እህልና ዱቄት በጠፋበት ዘመን በአንድ ስቅል ምን አይነት ድንቅ ይሆናል ብሎ የተናገረና የሆነለት ነቢይ ነው። እኔ ግን ስለ ኤልሳ ሳስብ በዚህ በሁለተኛ ነገሥት ምዕራፍ 6 ላይ ያለው ቃል እጅግ በጣም ይደንቀኛል። አገልግሎቴ ይሄ የተማርኩትን ናቹራል የሆነውን ትምህርት ቻሌንጅ ያደርገኛል። በአንድ ወቅት ኤልሳ ቤቱን እንስራ ቤተ መቅደሱን እናድስ ተብሎ በተባለ ጊዜ ምን አደረገ ነው የሚለው ሰዎች ለቤተ መቅደሱ የሚሆን ዛፍ እንጨት እንቁረጥ ብለው ሄዱ ይላል። ሲቆርጡስ የአንዱ ጎበዝ መጥረቢያ እኔ ዛሬም ቻሌንጅ ይደረጋል። ይህንን ነው ብላችሁ የእግዚአብሔር ኃይል መንፈስ ዛሬም ቻሌንጅ ያደርገኛል። አስቡት፣ መጥረቢያው ምን ውስጥ ወደቀ ይላል? ወንዙ ውስጥ። አባቴ አባቴ ብሎ ያ አገልጋይ ምን አለ? ጮኸ ይላል። በየትኛውም የግራቪቲ ህግ በየትኛውም ሳይንስ እዚህ ቤት ብዙዎቻችን የተማርን ሰዎች ነን። በየትኛውም ዛሬ ድረስ እንጨት ብረትን ሲስብ እኔ የማውቀው በዚህ መጽሐፍ ላይ ብቻ ነው። ያውም በውሃ ውስጥ ያለ እንጨት፣ በወንዝ ውስጥ ያለ ብረት። አረ የእግዚአብሔር የኃይል መንፈስ እኔ የኤልሳ አገልግሎት እጅግ በጣም ውስጤን ቻሌንጅ ያደርገኛል። እንዳልኳችሁ
ረሃብ በነበረበት በዛ ዘመን ነገ በሰማርያ ኦ ማይ ጋድ እንደ ሰው የእግዚአብሔር የኃይል መንፈስ በውስጣችን እንኳን ሲገማ ምን እንላለን? እንፈራለን። አንደፍርም። ማናችንም አንደፍርም። እኔ ግን በዚህ በጨለማ ዘመን በብሉይ ኪዳን ዘመን የነበሩ ሰዎች ያስደንቁኛል። የእግዚአብሔር መንፈስ እንዴት በኃይል ይሰራ ነበር። ያልተዘመረለት ኤልሳ የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ጋይስ አስባችሁ ታውቃላችሁ? እውቀት መንፈስ ነው። እውቀት ሌላ ጊዜ በህይወቴ የሆነውን እግዚአብሔር የእውቀት መንፈስ ነው ባይዘው የእውቀት አምላክ ነው። እውቀትን የሚሰጥ አምላክ ነው። የእውቀትን ሐሳብ ከዚሁ መጽሐፍ ከብሉይ ሳልወጣ ከዚህ በፊት ብዙ ጊዜ ደጋግሜ የምነግራችሁ ከሴግንድ ቁጥቋጦ ይወጣል የተባለው ምሳሌው ክርስቶስ ነው ብያቸዋለሁ ስጀምር። ያ ክርስቶስ ከዚህ በፊት ባለፈው አንዴ ሳገለግል ነግሬያቸዋለሁ። በሰው ፊት በጥበብ በእውቀት በሞገስ ምን ይል ነበር? ያድግ ነበር። አምላካችን ክርስቶስ እንኳን በሰው በእግዚአብሔር በሰው ፊት በጥበብ በእውቀት በሞገስ ያድግ ነበር። ከዚህ ውጪ ግን ይሄንን የእውቀትና እግዚአብሔርን የመፍራት መንፈስ በመጽሐፍ ቅዱስ ያረፈባቸው ሰዎች እነማን ናቸው ብዬ ለማየት ትንሽ ጥረት አደረኩኝ። ጥረት ሳደርግ እግዚአብሔር ሼር ያደረገኝ በዘጸአት 31 ላይ ያለ አንድ ታሪክ እግዚአብሔር በሕይወት ያስቀመጠልኝ። ቅድም የኃይልን መንፈስ ስንናገር ብያቸዋል። የኃይል መንፈስ በአዲስ ኪዳን በብዙዎቹ ይሰራ ነበረ። ማንሳትም አልፈልገው በጨለማ ዘመን ግን እንዴት ይሰራ እንደነበረ እና ዛሬ ራሳችንን ቻሌንጅ እንድናደርግ ስለፈለጉ በአዲስ ኪዳን በሐዋርያቶች ጥላቸው ሳይቀር ነው አይደለም ይለው መጽሐፍ ቅዱስ ሲናገር ጥላቸው ሳይቀር በመንገድ ላይ ሲጓዙ ምን ይል ነበር? በሽተኛ ሊፈውስ ነበር። ሽማም ይተረትር ነበር። ይሄ የኃይል መንፈስ ነው። ግን የእውቀትንና እግዚአብሔርን የመፍራትን መንፈስ ይህንን ማንበብ ሜቢ ሊጠቅመኝ ስለሚችል ዘጸአት ምዕራፍ 31 ላይ ያለን አንድ ቃል አንብላችሁ። ዘጸአት ምዕራፍ 31 ከቁጥር 1 ጀምሮ እንዲህ ይላል። ከዛ በፊት ከዘጸአት 31 በፊት ያለውን ሐሳብ ብትመለከቱ የእግዚአብሔር ቤት እንዴት መሰራት እንዳለበት፣ ታቦቱ እንዴት መሰራት እንዳለበት፣ ቤተ መቅደሱ እንዴት መሰራት እንዳለበት፣ ልብስ እንዴት መዘጋጀት እንዳለበት፣ ብዙ ለእግዚአብሔር የሚሰው መስዋዕቶች እንዴት መዘጋጀት እንዳለበት ለሙሴ ብዙ ትዕዛዝን ይሰጥና ዘጸአት 31 ላይ አንድ ይሄንን አስደናቂ ነገር ያደርጋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ እይ ከይሁዳ ነገድ የሚሆን የኦር የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ምን ብየዋለሁ? ጠርቼዋለሁ። ሁለት ሰዎች እዚህ ጋር የተጠሩ ሰዎችን እንመለከታለን። ባስልኤልን ጠርቼዋለሁ ካለ በኋላ በስራ ሁሉ በብልሃት በጥበብ በማስተዋል በእውቀትም የእግዚአብሔርን መንፈስ ሞላሁበት ይላል። ፍሬንድስ የእግዚአብሔር እውቀት ምን የሚደረግ ነው? የሚገኝ የሚሰጥ ነው። እውቀት ያንሰኛል የሚል ማንም ማንን መጠየቅ ይችላል? እግዚአብሔርን መጠየቅ ይችላል። ኢስ ጊቨን፣ እግዚአብሔር የሚሰጠው ነገር ነው። አይገርማችሁ? እነዚህ ሰዎች በስራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላውበት የጥበብን ስራ ያስተውል ዘንድ። ካልሆነ በጣም ከባድ ነው። ወርቅንና ብርን መገንባት አስቸጋሪ ነው። በወርቅና በብር በናስም ይሰራ ዘንድ ለፈርጥ የሚሆነውንም የእንቁ ድንጋይ ይቀርጽ ዘንድ እንጨቱን ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔም እንሆ ከእርሱ ጋር ከዳን ነገድ የሚሆን የአኢ ሳሚክ ልጅ ኤልያብን ምናልኩ ሰጠው። እዚህ ጋር በእንደዚህ አይነት ማስተዋል የተሾሙት ሁለት ሰዎች ናቸው፣ ኤልያብና ማ ባስልኤል። እግዚአብሔር የእውቀትንና እግዚአብሔርን የመፍራት መንፈስ ምን ያደርጋል? ሼር ያደርጋል፣ ይሰጣል። ስለዚህ ወገኖቼ በዚህ ዘመን ያለን ከጨለማ ወደሚደነቅ ብርሃን የመጣን ሰዎች ለምንድን ነው እግዚአብሔር በሕይወታችን በእንደዚህ ሐሳብና እውነት በድንቅ በሕይወታችን የማይሰራው? አንዳንድ ጊዜ ቤተ ክርስቲያን ላይ እነዚህን ነገሮች ለምንድን ነው የምናጣው? ለምንድን ነው ራሳችንን ቻሌንጅ አድርገን በቤተ ክርስቲያን ይሄንን ፈልገን እምናጣው? ስለ ራሴ ቻሌንጅ የሆንኩበት ነው ብያችኋለሁ፣ ካፍላችሁ። እግዚአብሔር እንደ መደምደሚያ አንድ ቃልን በሕይወቴ አሳልፎ ሰጠኝ። ያ ቃል በሮሜ ላይ ያለ አንድ ቃል አንብበን ሳላሰለቻችሁ ለመጨረስ ሞክራለሁ። ይህ አፕሊኬሽን ነው በሕይወታችን አፕላይ እንድናደርገው እግዚአብሔር የሚፈልገው ነገር ነው። ሁላችንም በቤተ ክርስቲያናችን ይህንን እንናፍቃለን።
የእግዚአብሔር መንፈስ ይመጣ ዘንድ፣ የኃይል መንፈስ ይመጣ ዘንድ፣ የጥበብና የማስተዋል መንፈስ ይገለጽ ዘንድ፣ የምክር መንፈስ ይመጣ ዘንድ ማንንም የማይፈልግ የለም። ቤተክርስቲያናችን ይህንን ተናፍቃለች። እኛም እድል ፈንታ ሆኖን በዚህ በእናንተ ፊት የምንናገር ሰዎች ይህንን እንናፍቃለን። ዛሬ ግን እግዚአብሔር እንደ አፕሊኬሽን ታዲያ ምን እናድርግ? ጌታ ሆይ ምንድን ነው በውስጣችን የገደለው? ባለፈው ተብለናል አይደል? እናንተ የእግዚአብሔር ምኖች ናችሁ ተብለናል። ቤተ መቅደሶች ናችሁ። ሁሌ እንደምናገረው እዚህ ቤት የእግዚአብሔር ሐሳብ ያለምንም መከልከል፣ ያለምንም ገደብ ኤቭሪ አስፔክት ኦፍ ላይፋችንን ቻሌንጅ በሚያደርግ መልኩ ይመጣል። ለምንድን ነው ታዲያ ጌታ ሆይ እባክህ እኔ ለራሴ እባክህ ፈቀቅ አድርገኝ? ለምንድን ነው የሁሉ ነገር ሲሆን መልካም የሆነው ነገር የማይመጣው? ስም በአዲስ ኪዳን አፕሊኬሽን የሆነ በብሉይ ኪዳን የተለመደ ነገር ግን በአዲስ ኪዳን የማይነገርለት ሐሳብ እግዚአብሔር በውስጥ ያመጣ ያም ቃል ይሄ ቃል ነው። ሮሜ 12 ላይ ያለ ቃል እንዲህ ብሎ በውስጥ የመጣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት ታደርጉ ዘንድ ወይም ታቀርቡ ዘንድ በእግዚአብሔር ርኅራኄ እንላችኋለሁ እለምናችኋለሁ። ዛሬ እግዚአብሔር ያለኝ ይህን ነው። ለምናቸው ለምናቸውን ሰውነታቸውን እንግዲህ ወንድሞች ሆይ እለምናችኋለሁ። ከአቅሜ በላይ ስለሆነ ሼር አረጋችኋለሁ፣ እናገራለሁ ደፍሬ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። መስዋዕት አድርጉ። መስዋዕት በአዲስ ኪዳን አለ። መስዋዕት የምናደርገው ምናችን ነው? ሰውነታችን ለእግዚአብሔር፣ ማንነታችን፣ ብዙ ነገራችንን ለሌላ ነገር መስዋዕት እናደርጋለን። እባካችሁ ብሎ እግዚአብሔር ዛሬ የሚለምነው ምንድን ነው? ሰውነታችሁን ሕያው ለሆነው ለእግዚአብሔር መስዋዕት አድርጉ። ያኔ ይመጣል፣ እግዚአብሔር ይናገራል፣ ህይወታችንን ይለውጣል። መንፈሱ ያለምንም መከልከል በመካከላችን ይሰራል። በጨለማ ዘመን የሆነ ነገር በእኛ በአዲስ ኪዳን ይሆናል። ብዙ እናቶች፣ አባቶች፣ አማቾች ሰዎችን እናሳርፋለን፣ ቤተ ክርስቲያንን እናሳርፋለን፣ ራሳችን እናርፋለን። ይህንም ቤተ መቅደስ ይዘን እንዞራለን። ምክንያቱም ሰውነታችንን ምን አድርገን ስንሰጥ? መስዋዕት አድርገን ስንሰጥ። የኃይል መንፈስ ያለ መከልከል ይሰራል። የጥበብ የማስተዋል መንፈስ ያገኘናል። እግዚአብሔርን የመፍራት መንፈስ ያለ ልክ በመካከላችን ይመጣል። በብሉይ ኪዳን በእንደዛ ሁኔታ በጨለማ ዘመን ቻሌንጅ የሆኑ እነዛ ሴትና ወንዶች ልጆች
ምሳሌ የሆኑ በውበታቸው ሳይመኩ በሀብታቸው ሳይመኩ ባለ ማንነትና እውነታቸው ሳይመኩ የእግዚአብሔርን ሐሳብ ያገለገሉ ሰዎች እንዳሉ ሁሉ እኛም ይህንን ማድረግ እንችላለን። አምላካችን ይጣ እንናፍቃለን አይደል? ጌታችን ይጣ ከዛ መጨረሻ ላይ ቅድም የተባለው ነገር በሕይወታችን ይሆናል። እግዚአብሔርን በመፍራታችን በዚያ አፕሊኬሽን ውስጥ በማሰፋችን እግዚአብሔርን በመፍራታችን በጣም ደስ ይለኛል። ትንቢተ ኢሳይያስ ምን አይነት በአዲስ ኪዳን ውስጥ እኮ መነገር ያለበት እኮ ቃል እኮ ነው። በአዲስ ኪዳን ውስጥ መዘመር ያለበት ቃል ነው። ከዛ ምን ይሆናል ተባለ? ይሄ ከሆነ በኋላ ከቁጥር 3 እስከ 5 አነባለሁ። እግዚአብሔርን በመፍራት ደስታው ምን ይላል? ያያል። ፍርድ አይደለም። አይኑም እንደምታይ ምን አይልም? አይፈርድም። ጆሮም እንደምትሰማ ምን አይልም? አይበይንም። ቅድም እንዳያችሁት በኢዮብ ላይ ሚስትና ጓደኞች የሚበይኑት እንዴት ጠንካራ ብይን እንደሆነ ተመልክታችኋል አይደል? ሰውየው እኮ አምላኩ ነው እየተወራረደበት ያለው፣ እነሱ ግን በአይናቸው በሚያዩት ተው እባክህ አንተ ምን ስላደረግክ ነው ይሉታል። ኃጢአትንና በደልን ስለበደልክ ነው። ይሄ ሰውዬ እኮ ያለ መታከት በየቀኑ በቤቱ የሚያደርግ ሰው ነው። ይህንን መስዋዕት ስናደርግ እንግዲህ ወገኖቼ እግዚአብሔርን በመፍራት ደስታችንን እናያለን። አይናችንን እንደምታይ አትፈርድም፣ ጆሮአችንን እንደምትሰማ አትበይንም። ነገር ግን ለድሆች በጽድቅ እንፈርዳለን፣ ለምድርም የዋሆች በቅንነት እንበይናለን። በአፉም በትር ምድርን ይመታል፣ በከንፈሩ እስትንፋስ ክፉዎችን ይገላል። ከእኛ ጋር እግዚአብሔር ይሆናል። ይጥፉ ብሎ ማለት ጥሩ ባይሆንም እግዚአብሔር ግን ይህንን ያደርጋል። የወገባችን መታጠቂያ ምን ይሆናል? ጽድቅ ይሆናል። የመቀነታችንን የጎናችንን መቀነት ምን ይሆን? አማኝነት ይሆናል። እግዚአብሔር ይርዳ ያግዛል። እንጸልይ።